ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ አርብ ነሐሴ 25 2010 ፕሮግራም ጀመረ።
ሰላም ጤና ይስጥልን አድማጮች፣ እንደምን አምሽታችኋል?
አዎ፣ ቀደም ሲል አርብ ነሐሴ 25 2010 መሆኑን ገልጠናል። ፕሮግራማችንም ለዕለቱ የተዘጋጀውን ማለቴ ነው ይዘን ቀርበናል።
የምናስተናግዳችሁም ቆንጂት ታዬና
እኔም አዲሱ አበበ ነን።
ዛሬ ኢትዮጵያ በጋዜጦች በሁለተኛው አጋማሽ ተራውን ጠብቆ ይደመጣል። ሌሎች ወቅታዊ ዝግጅቶችም ይስተናገዱበታል። በሁለተኛው አጋማሽ
ከወቅታዊ ዝግጅቶች አንዱ ለአድማጮች ጥያቄው መልስ ክፍል አንድ መሆኑ ነው። መልካም ምሽት። አሁን ዜና።
ቻይና በሚቀጥለው ሳምንት በዋና ከተማዋ ቤጂንግ ላይ የምታስተናግደው ግዙፍ የአፍሪካ መሪዎችና የንግድ ዘርፍ ተወካዮች ጉባኤ ለሀገሪቱ ፕሬዚደንት ለሺ ጂንፒንግ ቤልት ኤንድ ሮድ ኢኒሽቲቭ ለሚባለው ዓለም አቀፍ የመሰረተ ልማት የንግድና የኢንቨስትመንት ትስስር መርሃ ግብር ለመሟገት ትልቅ እድል እንደሚከፍትላቸው እየተነገረ ነው። ቻይና ከአምስት ዓመታት በፊት የጀመረችውና በአሁኑ ጊዜ በህገ መንግስቷ ውስጥ ያካተተችው የትሪሊዮን ዶላር ፕሮጀክት ነቀፋ እንደገጠመው ይታወቃል። የመርሃ ግብሩ አምስተኛ ዓመት መታሰቢያና የቻይናና የአፍሪካ ትብብር ጉባኤ መገጣጠሙ ታዲያ ለቻይና ሁለቱን አቆራኝታ ስታበቃ አህጉረ አፍሪካን ይበልጡን በመርሃ ግብሯ ውስጥ ጠቅለል አድርጋ ለመያዝ እድል እንደሚከፍትላት ነው የተጠቆመው። እስካሁን ከቻይና ጋር በዚህ በግዙፉ መርሃ ግብሯ የተፈራረሙት 9 የአፍሪካ ሀገሮች ሲሆኑ ሌሎች ወደ 20 የሚደርሱ ደግሞ እየተደራደሯት ነው።
የምዕራብ አፍሪካ ሀገሮች መሪዎች በሚቀጥለው ሳምንት ቤልጂግ ላይ በሚካሄደው የቻይናና አፍሪካ ጉባኤ ላይ ሲሳተፉ የብዙ ሚሊዮንና የብዙ ቢሊዮን ዶላር ውሎች እንደሚፈራረሙ ተገልጧል። ከቻይና ጋር የሚደረጉ ስምምነቶች ለመሰረተ ልማት፣ ለንግድና ለሌሎችም የልማት ፕሮጀክቶች የሚውሉ መሆናቸው ነው የተጠቀሰው። ቻይና እስካሁን ለአፍሪካ ሀገሮች ከ142 ቢሊዮን ዶላር በላይ ብድር መስጠቷ ሲታወቅ፣ የዘንድሮ ጉባኤ ላይ ደግሞ የገንዘብ ነክ ግንኙነቶቻቸውን ይበልጡን የሚያጠናክር እንደሚሆን ይጠበቃል። የዩናይትድ ስቴትስ የፖለቲካ ሰዎች በበኩላቸው በቻይና ብድር ላይ ከመጠን በላይ መተማመን አሳሳቢ መሆኑን እያመለከቱ ናቸው። የቻይናንና የአፍሪካን ግንኙነቶች የሚያጠኑ ተንታኞች የአፍሪካ መሪዎች የሀገሮቻቸውን ጥቅሞች በተሻለ የሚያስከብሩ ስምምነቶች ላይ ለመደራደር እድል እንዳላቸው ይገልጣሉ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኤርትራ ዛሬ ዓመታዊው የኤግዚቢሽን በዓል በይፋ ተከፍቷል። ለአንድ ሳምንት ይዘልቃል የተባለውን ይህንን የባህልና የንግድ ትርኢት ብዙ ሺህ ሕዝብ እንደሚጎበኘው ተገልጿል። ብርሃነ በርሀ አጭር ዘገባ አድርሶናል።
የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዚደንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሰኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽህፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ ዓመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ እድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየዓመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል።
ኣብ ኣርባዕተ ምድባት ዝተኸፋፈለ ውድድራት ኣለዎን። እቲ ሓደ ውድድር ያታዊ ትልሂትን ሙዚቃን እዩ።
በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች፣ ሶስተኛ የባህላዊ ቤት አሰራርና የአኗኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋውቅ ኤግዚቢሽን ነው። የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመም አቶ ተስፋይ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችና ህፃናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደርኢና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን፣ ኢትዮጵያውያንና ሌሎች የውጭ ሀገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በርሀ ለአሜሪካ ድምጽ ከኤክስፖ አስመራ።
ብርሃነ እናመሰግናለን ለዘገባው። የጀርመን ቻንስለር አንግላ መርክል በሶስት የአፍሪካ አገሮች ያደረጉትን ጉብኝት ዛሬ አጠናቀዋል። የጉብኝታቸው ዓላማ ከአፍሪካ ሀገሮች ጋር የንግድ ትስስሮችን ለማጎልበትና ከአህጉሪቱ ወደ አውሮፓ የሚደረገውን ፍልሰት ለመገደብ በሚያስችሉ መንገዶች ላይ ያነጣጠረ መሆኑም ተገልጧል።
ዩጋንዳ ዋና ከተማ ካምፓላ ውስጥ ለሕክምና ወደ ውጭ ሀገር ለመሄድ የሞከሩ ታዋቂ ተቃዋሚን ፖሊሶች ማሰራቸውን ተከትሎ ተቃውሞ መቀስቀሱ ተዘግቧል። በቅጽል ስማቸው ቦቢ ዋይን ተብለው የሚታወቁት የቀድሞ የሙዚቃ ኮከብ የአሁኑ የዩጋንዳ ምክር ቤት አባል ሮበርት ኪያጉላኒ ትናንት ማታ ካምፓላ አውሮፕላን ማረፊያ ላይ ነው የታሰሩት። ጠበቃቸው ለቪኦኤ እንደተናገሩት ከሆነ ቦቢ ዋይንን በእርግጥ ታመዋል እኚህ ሰው ብለው ባለስልጣናት እንዲያጣሩ ተብሎ ወደ መንግስት ሆስፒታል ተወስደዋል። ኪያጉላኒ በጥሩ ጤና ላይ ስላልሆኑ ለምርመራ ወደ ዩናይትድ ስቴትስ እንዲሄዱ በተሰጣቸው ምክር መሰረት ነው ሊጓዙ የነበረው ብለዋል ጠበቃቸው። ዛሬ ፖሊሶች ለሕክምና ወደ ውጭ ሀገር ሊጓዙ የነበሩ ፍራንሲስ ዛአኪ የሚባሉ ሌላ የምክር ቤት አባልም ማሰራቸው ተገልጿል።
ባለፈው ቅዳሜ ያረፉት የዩናይትድ ስቴትስ ሴናተር ጃን መኬን አስከሬን ዛሬ ዋሽንግተን ዲሲ ላይ በተወካዮች ምክር ቤት ዋና አዳራሽ ውስጥ አርፎ መንግስታዊ የስንብት ስነ ስርዓት ተከናውኗል።
በሐዘን ስነ ስርዓቱ ላይ የመኬን ቤተሰቦች፣ ወዳጆቻቸው፣ የህዝብ እንደራሴዎች፣ ምክትል ፕሬዚደንት ማይክ ፔንስና ባለቤታቸውን ጨምሮ የመንግስቱ ተጠሪዎች፣ ዳኞች፣ ሌሎችም ታዋቂ ሰዎችና እንግዶች ተገኝተዋል። በመኖሪያ ግዛታቸው አሪዞና ከተደረገላቸው የፍትሐት የዘመድ አዝማድ ስንብትና ወታደራዊ የክብር አሸኛኘት በኋላ ወደ ዋና ከተማይቱ ዋሽንግተን ዲሲ የተሸኘው የጃን መኬን አስከሬን ዛሬ በተወካዮች ምክር ቤቱ ዋና እልፍኝ መሀል ላይ የተቀመጠው የዛሬ 153 ዓመት በነፍሰ ገዳይ ጥይት የወደቁት የ16ኛው ፕሬዚደንት አብርሃም ሊንከን አስከሬን አርፎ የነበረበት የሳጥን መደብ ላይ እንደሆነ ታውቋል። በሥነ ሥርዓቱ ላይ ንግግር ካደረጉት መካከል የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን አንዱ ሲሆኑ ስለ ጃን መኬን ለመጪ ትውልዶች ማኖር እፈልጋለሁ ያሉትን መልእክት አሰምተዋል።
This is one of the bravest souls our nation has ever produced. However you choose to do your part,
አገራችን ካፈራቻቸው ጀግኖች አንዱ ነበሩ። እናንተ ድርሻችሁን ለመወጣት ምርጫችሁ ምንም ይሁን ምን ግን የርሳቸውን ፈለግ ትከተላላችሁ ብዬ ተስፋ አድርጋለሁ። ያለ መታከት በፍጥነት መከወን፣ ያለ መረታት መርሆችን በሌላ አለመቀየር፣ ለሐሰት አለመበገርን፣ ነገሮች እየከበዱ ሲሄዱ ጠንክሮ መገኘትና ሁልጊዜም መልካም ታሪኮችን መንገር የርሳቸው መመሪያዎች እንደነበሩ እነግራቸዋለሁ።
ሴኔተር መኬን ለስድስት የምርጫ ዘመናት ያገለገሉበት የሕግ መወሰኛ ምክር ቤቱ የአብላጫዎቹ መሪ ሚች መኮነል እና ምክትል ፕሬዚደንት ፔንስም ስለ መኬን ክብር የየበኩላቸውን ተናግረዋል፣ ሐዘናቸውን ገልጸዋል። ለጃን መኬን ነገም በብሔራዊ ካቴድራል ጸሎተ ፍትሐት የሚደረግ ሲሆን በራሳቸው ጥያቄ የቀድሞቹ ፕሬዚደንቶች ባራክ ኦባማና ጆርጅ ቡሽ የዝክርና የሐዘን መግለጫ ንግግሮችን ያደርጋሉ። የመኬን አስክሬን ከነገ በስቲያ እሁድ ሜሪላንድ ዋና ከተማ አናፕለስ በሚገኘው ወታደራዊ ስልጠናና ትምህርታቸውን በተከታተሉበት ብሔራዊው የባህር ኃይል አካዳሚ መካነ መቃብር እንደሚያርፍ ታውቋል።
በሌላ ዜና ከ200 የሚበልጡ ድርጅቶች ተወካዮችና ግለሰቦች በቪየትናም ዋና ከተማ ሃኖይ በሚገኘው የዩናይትድ ስቴትስ ኤምባሲ ተገኝተው ለዩናይትድ ስቴትሱ ሴናተር ጆን መኬን አክብሮታቸውን ገልጠዋል። ጃን መኬን በቪየትናሙ ጦርነት ወቅት በጦር ምርኮኝነት ለአምስት ዓመታት ሃኖይ ውስጥ ሰቆቃ እየተፈጸመባቸው ታስረው መቆያቸው ይታወሳል። በዩናይትድ ስቴትስ ኤምባሲ ተገኝተው ለሟቹ ሴኔተር አክብሮታቸውን የገለጡት የቪየትናም ምክትል ጠቅላይ ሚኒስትር ፋም ቢን ሚን የሁለት አገሮች የጦርነት ቁስል እንዲጠግና ግንኙነቶቻቸው እንዲታደስ የመሪሚና የተጫወቱ ሲሉ ያስታውሷቸዋል።
በመጨረሻም የዩናይትድ ስቴትስ የባህር ኃይል ጦርነቱ በቀጠለባት በየመን የአደም ባህረ ሰላጤ ላይ በድብቅ ሲዘዋወር የነበረ የጦር መሳሪያ እንቅስቃሴ እንዳስቆመ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ታዬና
እኔም አዲሱ አበበ፣ ፕሮግራም መሪዋ ብርሃን ኃይሉ ነች። አሁን የዕለቱ አብይ ርዕስ
በሐዋሳ ከተማ እየታየ ያለው የጸጥታ ችግር ስጋት እንዳሳደረባቸው ነዋሪዎች ገልጸዋል። ሰሞኑን በተደጋጋሚ ሌሊት ሌሊት ሰዎች ተገለው እየተገኙ መሆኑንም እያስረዱ ነው። ሙክታር ጀማል ዝርዝር ልኳል።
በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ሌሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት።
ባለፉት 2-3 ቀናት ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት። በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ
በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደሳለኝ የቅርብ ዘመድ የሆነችው ወይዘሮ የአይኔ አበባ አበበም ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገሎ መገኘቱንም ነው የሚናገሩት።
ሐዋሳ ከትናንት ወዲያ ገብርኤል ቤተክርስቲያን አካባቢ ነው ሞቶ የተገኘው እና በጩቤ ተወግቶ ነው የሞተው።
ስለ ጉዳዩ የጠየቅነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ።
ሮብ ወደ ከሌሊቱ ወደ 8 ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝተዋል። የሞተው ተወግቶ ነው። እንግዲህ እንዴት ተወጋ፣ ማን ወጋው የሚለው እየተጣራ ነው ያለው። እሱ ውጭም ሐሙስ ማታ ወደ 2:30 አካባቢ መንገድ ሌላ አንድ ወጣት ሞቷል በሌላ ለከተማ።
በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምፅ በሰጡት ሀሳብ የሚገልጹት።
ያንን ጸጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገደሉም ስሮ የመዋል ዝንባሌ ያለ ነው የሚመስለኝ እና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ህዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ በፖሊስ የተገደሉ በርካታ ወጣቶች ነበሩ።
ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆነው የሚታዩትን ለመቆጣጠር ከፌዴራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ዴቢሶ ለአሜሪካ ድምፅ ገልጸዋል።
ቦታ ላይ ጣሪዎቹ ተይዘዋል። በአንዱ ኬዝ 6 ሰው፣ በአንዱ ኬዝ 5 ሰው ተይዘዋል። እየተጣራ ነው ያለው። ፖሊስ እያጣራው ነው ያለው። ከነገሩ ጋር ያለው አሁን ጉዳት ዘንዞ እየነው እንትኑ አንድ የሀይል ማነት ራሱ አለ። በዛ ላይ አንዳንድ ቦታ ላይ የተመደበው አባል በንቁ አለመሆን አለ። በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀ አካባቢ እየተንቀሳቀሰ አለ መሸፈን አለ። እሱን ተነጋግረናል።
ክፍተት ነው። ክፍተቱን ገምግመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብላችሁ እንዲከለያችሁ የወሰዳችሁት እርምጃ አለ? ኃላፊነታቸውን በአግባቡ ባልተወጡት ሰዎች ላይ
እሱን ህጋዊ ፖሊሳዊ ሂደት ተከትለን እርምጃ እንወስዳለን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
Thank you.
ኤርትራ ውስጥ ለውጥ እንዲመጣ አንፈልጋለን ያሉ በተለያዩ የአውሮፓ ሀገሮች የሚኖሩ ኤርትራውያን ዛሬ ጄኔቫ ላይ ሰላማዊ ሰልፍ ማድረጋቸውን አስተባባሪዎቻቸው ለቪኦኤ ገልጠዋል። ሰልፉ የተካሄደው በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ፊት ለፊት መሆኑን ከአስተባባሪዎቹ አንዱ አቶ ፊሊሞን ዓለም ገልጠዋል። ሰላማዊ ሰልፋቸው ሐሳቡ ምን እንደሆነ ዓላማውስ በሚል ሰለሞን አባተ ወደ ጄኔቫ ደውሎ ጠይቋቸዋል። ቃለ ምልልሳቸው ቀጥሎ ይቀርባል።
ሰልፋችን ሐሳብ ጠቅለል ባለው መልኩ አንደኛ የሰላም አዝማሚያውን ጠራ ባለ መልኩ እንዳልሆነ ኤርትራ ውስጥ የሰላም ልክ እንደ ኢትዮጵያ ውስጥ እንደተፈጠረው ጥሩ የሰላም አዝማሚያ ኤርትራ ውስጥም ግልጽነት የሌለው በሰላም አርገናል ጉልባብ የሌላ አጀንዳ ማለት ነው እየተጸባረቀ ያለበት ሁኔታንና ዩናይትድ ኔሽን ይሄን ነገር አሁን በደንብ እንዲከታተሉት እንዲገነዘቡት ኢትዮጵያ ውስጥ እየተቀየረ ያለውን እንቅስቃሴ በኤርትራም በኩል እያልታየ መሆኑን ያን ነገር ለመግለጽ ነው። እኛ የሰላም ፈላጊዎች ነን። ሰላም ግን የህዝብን ባሳተፈ መልኩ መሆን አለበት። ኢትዮጵያ ውስጥ የተቀየረው ለውጥ በኤርትራም ምንም አይነት እንቅስቃሴ ስለሌለ የኤርትራው መንግስት እንደ ድሮው የአምባገነንነት አካሄዱን በሰፊው እየቀጠለበት መሆኑን፣ እስረኞች ከመፈታት ይልቅ እንደ አዲስ እየታሰሩ መሆኑን ድምጽ አሰማችሁ ተብለው በሃይማኖት በኩል የነጻነት ጥያቄም ጠይቀው ተመልሰው ወደ እስር ቤት የገቡበት ሁኔታ ነውና ኤርትራ ውስጥ ምንም አይነት ለውጥ እንደሌለ ለመናገር ነው።
ስንት ትሆናላችሁ እዛ የተሰለፋችሁት? ከየት ከየት ነው የተሰበሰባችሁት?
ምናልባት በግምት ነው የምልህ ከ4500 አካባቢ ደርሳል ተብሎ ይገመታል።
በምንነት
አሁን በግምት ነው።
እንዴት ገመታችሁ ይሄንን ቁጥር? ምንድን ነው ለዚህ ቁጥር
ይሄን ቁጥር የገመት ነው? እዛ አካባቢ የጸጥታ ኃይሎች ከኛ ጋር ስለነበሩ በእነሱ ኤክስፒሪየንስ ማለት ነው፣ በቦታ አያያዝ በዛ በግምት ነው። እነሱ ናቸው እንደዛ አይነት ግምት የሰጡን ማለት ነው።
ኤርትራውያን ናችሁ የተሰበሰባችሁት ሁላችሁም?
ሁላችንም ኤርትራውያን ነን። ከተለያዩ የአውሮፓ ሀገሮች ከአሜሪካ፣ ከካናዳ ከዚህ ሀገር ነው የተሰበሰብነው ማለት ነው። በከፊሉ
ያስተባበራችሁ አካል አለ?
እኛው እርስ በርሳችን ነን፣ የለውጥ ፈላጊዎች ኃይል ማለት ነው። እርስ በርስ አውርተን ራሳችን ነው ይህን ነገር ለማድረግ የተነሳሳ ነው። ማንም ያስተባበረን ኃይል የለም ማለት ነው።
አልተደራጃችሁም? እንደው ዝም ብሎ በግብታዊነት የተጠራ ሰልፍ ነው?
አይ መጀመሪያ የመደራጀት አይነት ነው። ለዚህ ጉዳይ ላይ ተደራጅተው አውርተው ገምግመው ከህዝብ ጋር አውርተው ከአንድ ወር በፊት ይህን ነገር ቅስቀሳ ተደርጎበት ከዛ በኋላ የተደረገ ሰላማዊ ሰልፍ ነው።
ማን ይባላል ያ አስተባባሪ አካል?
አስተባባሪ አካል ለየት ያለ የግሩፕ ስም የለውም። ሁሉም የየራሱ እንደ ፓርቲ ቲም የተለያየ ማለት ነው። የተለያየ ነው ግን ሰላምና ለውጥ የሚፈልግ ማለት ነው። ኤርትራ ውስጥ ሰላም የሚፈልግ ኃይል ነው። ይህ ኃይል ተስማምቶ በአንድ ላይ ይህን ነገር ለማድረግ ወስኖ ነው ያደረገው ማለት ነው። እንደ ሀሳብ ከህዝብ የመጣን ሀሳብ ለምን አናደርገውም፣ ለምን ኦርጋናይዝ አናደርግም ተብሎ ከሁሉም የተቃዋሚ ኃይሎች ማለት ነው ከዛ የተደራጁ።
እሺ፣ ለመሆኑ ለኤርትራ መንግስት ይህንን ጥያቄያችሁን በማንኛውም መንገድ ቢሆን ያቀረባችሁበት አጋጣሚ አለ? በኤምባሲዎችም በኩል ይሁን ወይም በቀጥታ ደብዳቤ ለመንግስቱ በመጻፍ ወይም ተወካዮቻችሁን በመላክ?
መጀመሪያ በሩ ዝግ ነው ከማንኛችንም ጋር ማለት ነው። እንደዚህ አይነት ጥያቄ ለሚጠይቅ ማንኛውም ድርጅትም ይሁን ግለሰብ በሩ ክፍት እንዳልሆነ እኛ እናውቀዋለን። 18 ዓመት ልናወራ ልንቀርብ ልንጠይቅ የሞከርንበት ሰዓት ነው። ስለዚህ የኤርትራ መንግስት ለምንም ነገር ዝግጁ አይደለም። እኛንም ልክ እንደ ኢትዮጵያውያኖች እንደሆንን እንጂ ኤርትራውያኖች እንዳልሆንን፣ የሌላ ጎረቤት ሀገር ተላላኪዎች፣ ጉዳይ አስፈጻሚዎች እንጂ ኤርትራውያኖች አይደላችሁም በማለት የእኛን ጥያቄ ውድቅ ስለሚያደርገው ይህን ነገር አልሞከርንም። በጣም ይከብዳል ለማድረግም።
ግን ሳትሞክሩ አቶ ፊሊሞን እንዴት ነው እንደዚህ አይነት ድምዳሜ ላይ መድረስ የሚቻለው? መጀመሪያ እናንተ ገፍታችሁ አልከፈት ያላችሁ በር አለ እንዴ?
እኛ ብዙ ጊዜ ሞክረናል። ከ10 ዓመት በላይ ያንኳኳ ነው በር ነው። አልከፈት እንዳለን አረጋግጠን በዚህ አይነት መንገድ የሞከር ነው ማለት ነው። ይህን ነገር ለማወቅ በጣም ቀላል ነው። ያው እንግዲህ ኤርትራ ውስጥ የሚካሄደውን ጭፍጨፋና እስር በዛ መልኩ መረዳት ይቻላል። አይደለም እኛ ከሱ ጋር ስንት አመት ከዛ መንግስት ጋር ስንት አመት የታገሉ አንድ ጥያቄ ሲጠይቁ ምን አይነት መልስ እንደሚሰጣቸው የህይወታቸው መጨረሻ እንደሚሆን እንደዚህ አይነት ጥያቄ እያየነው የመጣን ስለሆንን ከዛ እንደዚህ አይነት ጥያቄ በምንም አይነት አይቀበሉንም። ቀርቦንም የሚያነጋግረንም ሰውም አላገኘንም።
አንዳንዶቹን ኤርትራ ውስጥ አሉ የሚሏቸውን ችግሮች ተቋቁመዋል አቶ ፊሊሞን አሁን እና እዛ ጄኔቫ የተባበሩት መንግስታት ድርጅት ፊት ቀርባችሁ አደባባይ ላይ ወጥታችሁ ሰልፍ ስታደርጉ ይዛችሁ የሄዳችኋቸው የተጨበጡ የተቆጠሩ ጥያቄዎች አሉ ኤርትራ ውስጥ ይሄ እንዲደረግ እንፈልጋለን የምትሉት?
ለመጀመሪያ ጊዜ የተደረገ ጥያቄ አይደለም። ለ18 ዓመት የተጠየቀ ጥያቄ ነው። አንደኛ ህገ መንግስት እንዲኖራት አገሪቷ፣ ሁለተኛ እስረኞች ጥፋት ካላቸው ፍርድ ቤት ቀርበው ጉዳያቸውን እንዲፈታ፣ ካልሆነ ካሳ ተሰጥቷቸው እንዲለቀቁ፣ ፍትህ ገደብ የሌለው ብሔራዊ ውትድርና እንዲቆም፣ የሃይማኖት ነጻነት እንዲኖር፣ ማንኛውም ኤርትራዊ በነጻነት እንዲንቀሳቀስ በሀገሩም ሆነ በውጪ ማለት ነው። ይሄ የመጀመሪያው መሰረታዊ ጥያቄ ነው።
አቶ ፊሊሞን በጣም አመሰግናለሁኝ ለጊዜው።
እኔም አመሰግናለሁ።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ደቡብ አፍሪቃ ይወስደናል። ደቡብ አፍሪቃ ስዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በፌስቡክ ገጹ ላይ በጥቃት አንድ ኢትዮጵያዊ መገደሉንና አንድ ሌላ መቁሰሉን ገልጿል። በንግድ ስራ ላይ የተሰማሩ ስደተኞች ተመሳስለው የተሰሩ ምርቶችንና ጊዜያቸው ያለፉባቸውን ምግቦች እየሸጡልን ነው በሚል ከተቆጡ ወጣቶች ጋር በተፈጠረ ግጭት የሰው ሕይወት እንዳለፈም ነግረውናል። ቀደም ሲል የውጭ ጉዳይ ሚኒስቴር አንድ ኢትዮጵያዊ እንዳለበት ከተገደሉት መካከል እንደገለጽነው ነው። ሰዎች መጎዳታቸውን፣ የንግድ ቤቶች መዘረፋቸውን የገለጹት የማህበሩ ጸሐፊ አቶ ዳንኤል ገብሩ ኢትዮጵያውያኑና ኤርትራውያኑ ራሳቸውን እንዲጠብቁ እንዲጠነቀቁም መልእክት በማስተላለፍ ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
ዘጋቢያችን አኒታ ፓውል ከደቡብ አፍሪካ ዛሬ ያደረሰችን ዘገባ ከሶስት ቀናት በፊት በተጀመረ የመጤጠል እንቅስቃሴ ቢያንስ አራት ሰዎች ተገድለዋል። በደቡብ አፍሪካ አዲስ የተቋቋመው መጤጠል በሆነ የፖለቲካ ፓርቲ ጠሪነት የተደረገው የተቃውሞ ሰልፍ ደቡብ አፍሪካውያን ያልሆኑ መጤዎች ሀገራችንን ለቀው ይውጡ የሚል ጠንካራ የተቃውሞ መልእክትን በዋናነት የያዘ ነው። አንድ መቶ ሀምሳ የሚሆኑ ተቃዋሚዎች በተሳተፉበት በዚህ ሰልፍ ሰነድ አልባ የሆኑ ስደተኞች በዚህ ዓመት መጨረሻ ሀገራችንን ለቀው ይውጡልን ሲሉም አስጠንቅቀዋል። ተቃውሞ ወደ ጥቃት ተቀይሮ በዋና ከተማዋ አቅራቢያ በምትገኘው ስዌቶ ከተማ በሚገኙ ስደተኞች ላይ የተነጣጠረ ጥቃት ተፈጽሟል። የደቡብ አፍሪካ ፖሊስ በዚህ እንቅስቃሴ የተሳተፉ 27 ሰዎች ማሰሩንም አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ ባወጣው መግለጫ በጥቃቱ አንዱ ኢትዮጵያዊ ሲገደል አንዱ ደግሞ መቁሰሉን አረጋግጧል። ኢትዮጵያውያኑ ከጥቃቱ ራሳቸውን እንዲጠብቁም በመምከር ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ከደቡብ አፍሪካ መንግስት ጋር በቅርበት እየሰራ ነው ብሏል። ከእንዲህ አይነት አደጋ ራሳችንን ለመከላከል በሚል ኢትዮጵያውያንና ኤርትራውያን ጥቂት ዓመታት በፊት በጥምረት የያዘውና የተቋቋሙ የሀበሻ ኮሚኒቲ ማህበር ጸሐፊ አቶ ዳንኤል ገብሩን አነጋግሬያቸው ነበር።
ሶዌቶ ተብሎ በሚታወቀው ጆበርግ አካባቢ በሚገኝ ታውን ነው የተጀመረው። ጥቃቱ ሶማሊያውያኖቹ በማስፈር ነበር። በ29 በዚህ ወር ማለት ነው ኦገስት 29 ነው የተጀመረው ጥቃቱ። ሰዎቹ ጥቃት የሚያደርሱት ጀስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም፣ በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። ይሄ ግን እንደ ምክንያት ነው እንጂ ሁሌም እንደዛ እያሉ አጋጣሚ ባገኙት ቁጥር ለመዝረፍ እና ሰውም ለመጉዳት ነው አብዛኛው።
ፌክ የሆነ ሲሉ ተመሳስሎ የተሰራ ምርትና ጊዜው ያለፈባቸው የምግብ ሸቀጣ ሸቀጦችን ማለታቸው ነው። ስደተኛው ከሌላ ቦታ የመጣው ስደተኛው በንግድ ስራ ላይ የተሰማራው ይህንን ድርጊት ይፈጽማል ወይ?
ምን መሰለኝ አንድ ነገር ዝም ብሎ ከባዶ ተነስተው ሊያደርጉት ይችላሉ። ደግሞ በሳውዝ አፍሪካ ብቻ ሳይሆን በተለያየ ቦታ ሰዎች ጊዜ ያለፈባቸውም ይሆኑ ወይም ሌላ ተመሳስሎ የተሰሩ ነገሮችን ለመሸጥ ሊያቀርቡ ይችሉ ይሆን? ይሄ ግን ስደተኞችን ነው ያደረጉት ብሎ ስደተኞችን ላይ ብቻ ጥቃት ማድረጉ ግን ለሌላ ፍላጎታቸው ለመፈጸም ብለው የሚያደርጉት ነው እንጂ በትክክል ስደተኛው እንደዛ ስላደረገ አይደለም። በእርግጥ በስደተኛው ብቻ ሳይሆን በተለያዩ በዜጎችም ጭምር ሊሰራ ይችላል። ግን ይሄ ተፈልጎ ማን ነው ይሄን ያደረገ ኢንቨስቲጌት ተደርጎ ምርመራ ተካሂዶ መዝጋቱም ወይም ደግሞ ሌላ ህጋዊ የሆነ እርምጃ መውሰድ ነው የነበረባቸው እንጂ ዝም ብሎ እንዲህ አገኘን ያሉ ዝርፊያ ማካሄድ እሱን ነው አግባብ የሌለው ነገር ማለት ነው።
ምን ያህል ሰው ተጎዳ? የጉዳቱስ መጠን ምንድን ነው?
ኢንፋክት እስካሁን እንደሚሉት 3 ሰዎች እንደተጎደሉ ነው። ገና ፖሊሶች ምርመራ እያካሄዱ ነው። ግን በተለይ በሶዌቶ በሚባል ቦታ ብዙ ጥቃት አድርሰዋል። ሾፖችም ሰብረው ዘርፈዋል። ይሄ ነው እስካሁን ያለን።
የእናንተ የሀበሻ ኮሚኒቲ ውስጥ የሶማሌ ተወላጆች አሉበት?
ኤርትራውያንና ኢትዮጵያውያን ብቻ ነው ያለ ነው እስካሁን። ሶማሊያውያን የራሳቸው የሆነ ሳሳ ተብሎ የሚታወቅ አላቸው የኮሚኒቲ ማለት። እኛ ግን በኢትዮጵያውያንና በኤርትራውያን ነው የተቋቋመው። አባላቶቻችንም ኤርትራውያንና ኢትዮጵያውያን ናቸው።
ስለዚህ ምን እያደረጋችሁ ነው እናንተ ለአባላቶቻችሁ?
ለአባላቶቻችን ያ ተገቢ የሆነ ጥንቃቄ ማድረግ እንደሚገባው ነው። ሰውም ሁኔታውን እየተከታተለ የሆነ ነገር ሲጀመር ህይወቱን ማስቀደም እንዳለበት ነው የምንመክረው እና የምናስተላልፈው። ያገኘነው ኢንፎርሜሽን ደግሞ አለን የዋትስአፕ ግሩፕ፣ ለእኛም ለህዝባችን የምናስተላልፍበት በዛው መረጃው እየሰጠ ነው። መጠንቀቅ ያለበትን ነገር እንዲያደርግ እሱን እያደረግን ነው።
በደቡብ አፍሪካ አፍሪካን ቤዚክ ሙቭመንት የሚል መጠሪያ ያለው አዲሱን መጤ ጠል ፓርቲ የሚመሩት ተምቤሊ ኑክምባ ከአሜሪካ ድምጽ ተጠይቀው ደቡብ አፍሪካ ለደቡብ አፍሪካውያን ብቻ ናት፣ ስደተኞች እዚህ ንግድ ሊኖራቸው አይገባም፣ ሀገሩን ጥለው ለቀው ሊወጡ ይገባል ብለዋል። ገዢው ፓርቲ ኤንሲ እና ሌሎች የደቡብ አፍሪካ የፖለቲካ ፓርቲዎች እንዲሁም ተቃዋሚ የፖለቲካ ፓርቲዎች ደግሞ እንዲህ ያለውን መጤ ጠል እንቅስቃሴ አውግዘውታል። የውጭ ጉዳይ ሚኒስቴርና የኢትዮጵያው ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የሚገኙ ዜጎች ጥንቃቄ እንዲያደርጉ መክረው በፌስቡክ ገጾቻቸው ላይ ስልክ እንዲደውሉ ስልክ ቁጥር አስቀምጠዋል።
አመሰግናለሁ ጽዮን ለዘገባው። ባህር ዳር፣ ድሬዳዋ፣ ጅማና አዲስ አበባ ክልሎች የሚገኙ ተማሪዎች በረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትናንት ተጠናቋል። አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዝኛ ቋንቋ፣ የአካባቢ ጥበቃ ሳይንስ፣ የቴክኖሎጂ የፈጠራ ስራንና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ተሰጥተዋል። በተመሳሳይ ወጣቶች ላይ ያተኮሩ የስልጠናና የልምምድ ውይይትም ኤምባሲው ለማዘጋጀት እቅድ እንደያዘም አዲስ አበባ የሚገኘው የኤምባሲው ቃል አቀባይ ኒክ ባርኔት ለቪኦኤ ገልጠዋል። መስታወት አረጋው የፕሮግራሙን ዓላማ በተመለከተ ኒክ ባርኔትን አነጋግራለች።
አንድ ወር የፈጀው በተለያዩ የሙያ እውቀት ልውውጦች ላይ ያተኮረው ስልጠና ከ500 በላይ ወጣቶች እንደተሳተፉበትና እንዲህ ያለ የበጎ ፈቃድ የእውቀት ልውውጥ ሲካሄድ ለመጀመሪያ ጊዜ መሆኑን ቃል አቀባይ ኒክ ባርኔት ገልጸውልናል።
We asked for volunteers over the summer break to teach what they know to other Ethiopian citizens. So we were really pleased
because የከፍተኛ ትምህርት ተማሪዎች በዚህ በክረምት ወራት የረፍት ጊዜያቸው ሌሎች ከበታቻቸው ላሉ ተማሪዎች የቀሰሙትን እውቀት እንዲያካፍሉ አቅደን ፍላጎት ላላቸው ተማሪዎች እንዲሳተፉ ጥሪ አቀረብን። 50 የበጎ ፈቃድ አሰልጣኞች አገኘን። በተለያዩ እውቀቶች ሳይንስ፣ በቴክኖሎጂ፣ የፈጠራ ስራንና ሂሳብ፣ የፎቶግራፍ ጥበብ ክህሎት ያላቸው ነበሩ። ማንኛውም እውቀት መቅሰም ለሚፈልጉ ወጣቶች ስልጠናውን መውሰድ እንደሚችሉ ካስታወቅም በኋላ ደግሞ ወደ 500 የሚሆኑ ወጣቶች ስልጠናውን ሊወስዱ ተመዝግበው ነበር።
የሚበረታታ ምሳሌ የሚሆንና ተጽዕኖ መፍጠር የሚችል ስልጠና እንደነበር የገለጹት ቃል አቀባይ ኒክ ባርኔት በትላንትናው የስልጠናው ማብቂያ ዕለት በርካታ ወጣቶች በአጭር ጊዜ ውስጥ የቀሰሙትን እውቀት ጥቅምና ማህበረሰባቸውን ለማገልገል ዝግጁነታቸውን በራሳቸው አንደበት ሲገልጹ ነበር ብለዋል። በተጨማሪም በዩናይትድ ስቴትስ የሚኖሩ ትውልድ ኢትዮጵያውያን በቀጣይ ፕሮግራሞች ተካፋይ እንዲሆኑ የሚደረገው ጥረት እንደሚቀጥልም ቃል አቀባዩ ገልጸዋል።
Well, certainly we're willing to work with anybody who shares our interest in elevating the capacity of Ethiopians. I mean, this is
እኛ በማንኛውም መንገድ ችግሮችን ለመቅረፍና ችሎታን የሚያጎለብቱ አስተዋጽኦዎችን ለማበርከት ከሚፈልጉ ኢትዮጵያዊ ጋር ሁሉ ለመስራት ዝግጁ ነን። ይህንን ለማስፈጸምም መዋለ ንዋይ እናፈሳለን። ለምሳሌ ትናንት የስልጠናው ማብቂያ ዝግጅት ላይ ከዩናይትድ ስቴትስ የመጣ ትውልድ ኢትዮጵያዊ እዚህ ለሚገኘው ማህበረሰብ የኮምፒውተር ኮዲንግ ሙያን ለወጣቶች ማስተማር እንደሚፈልግ ነግሮኝ ነበር። እውቀታቸው በተለያዩ ኢትዮጵያ በሚገኙ ዩኒቨርሲቲዎች አማካይነት በማካፈል ላይ የሚገኙ በርካታ ትውልድ ኢትዮጵያውያን እንዳሉ እናውቃለን። ስለዚህ ፍላጎት ካለው ዲያስፖራ ጋር ለመስራት ዝግጁ ነን።
አሜሪካን ስፔስ ፕሮግራም በሚል ስያሜ ለመጀመሪያ ጊዜ የተዘጋጀው ይህ የእውቀት ልውውጥ ፕሮግራም በቀጣይ ዓመት የተማሪዎች የረፍት ጊዜ በተጠናከረ መልኩ እንደሚቀጥል የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ገልጸዋል።
መስተዋትን ለዘገባው እናመሰግናለን። ሌሎችም ባልደረቦቻችን ላቀረቡት ዘገባ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቆንጅት
አቤት። አክብሮት መቼም ሌላ ነው አይደል?
ወደ ሙዚቃ ልናልፍ ነው። ሙዚቃ ስል ቀደም ሲል አንቺም ዜና ላይ ጊዜ አላገኘሽ ይሆናል። ሌላ የሞተች ታዋቂ ከሴኔተሩ በተጨማሪ ታዋቂ ድምጻዊት ባለፈው ሳምንት ተገልጧል። አሪታ ፍራንክሊን የእሷን በተመለከተ ትንሽ አስታውስን። ሙዚቃን ጋብዝ።
አዎ፣ ዛሬ የእሷ ትልቅ መታሰቢያ ስነ ስርዓት ሚሽጋን ዲትሮይት ከተማ ውስጥ እየተካሄደ ነው። በ76 ዓመቷ ነው የአሜሪካ የሙዚቃ ዓለም ፈርጥ የሶል ሙዚቃ ንግስት ተብላ የምትታወቀው አሪታ ፍራንክሊን ያረፈችው። የፍትሐትና የመታሰቢያ ስነ ስርዓቱ ታዲያ በደማቅ ሁኔታ ታላላቅ ሰዎች በተገኙበት ነው እየተከናወነ ያለው። አሁንም በቴሌቪዥን እየተመለከትን ነበረ። አዲሱ የቀድሞ ፕሬዚደንት ቢል ክሊንተን እና ባለቤታቸው ሂለሪ፣ ቄስ ጄሲ ጃክሰን እና ቁጥራቸው የበዛ ታዋቂ ሰዎች፣ የሙዚቃም ከዋክብት በተገኙበት ነው እየተሸኘች ያለችው። ተወዳጇ ድምፃዊት እንደምትጠራበት ኩዊን እንደምትባለው እንደ ንግስት ነው ሽኝት እየተደረገላት ያለው። አስከሬኗ ያለበት ሳጥን 24 ካራት ወርቅ ቅብ የተንቆጠቆጠ እና የነሐስ የአስከሬን ሳጥን እንደሆነ እየተነገረ ነው። ኩዊን ኦፍ ሶል የሚል በግዙፉ ተጽፎበት በነጭ ሰረገላ ወደ ስነ ስርዓቱ ወደሚካሄድበት ቤተ ክርስቲያን ሲወሰድ ተመልክተናል። በታላቅ ስነ ስርዓት ነው እየተከበረች ያለችው። ከአሪታ ሙዚቃ እስቲ አንዱን እንስማና ወደ ቀጣይ ዝግጅቶች እናልፋለን። Looking out on the morning rain, I used to feel so uninspired. Another day, Lord, it made me feel so tired. Before the day I met you, life was so unkind. You're the key to my peace of mind, 'cause you made me feel.
ጥሩ ሙዚቃን የመረጥሽ ቆንጆ።
ከሚወደዱላት ከሚደነቁላት ዜማዎቿ አንዱ ነው You Make Me Feel Like a Natural Woman። ለመተርጎም አልሞክርም።
ሞክሪ። You Made Me Feel Like Queen ምናምን ብትዩ እንደ ንግስት። አንድ ነገር ገርሞኛል፣ በወርቅ የተለበጠ ሳጥን ሳይ።
አዎ፣ የወርቅ የ24 ካራት ወርቅ ቅብ ነው፣ ነሐስ ነው።
አሜሪካ መሆኑ ጥሩ።
ደግሞ አስከሬኗ ወደ ቤተ ክርስቲያኑ የተወሰደበት ሰረገላ አባቷ ቄስ ናቸው፣ ሲኤል ፍራንክሊን። እና በ1991 ደግሞ የሲቪል መብቶች መሪ የነበሩት ሮዛ ፓርክስ በ2005 ዓመተ ምህረት የተወሰዱበት ሰረገላ ነው እና ታሪካዊ ነው ለማለት ነው።
ድንቅ ነው። ቀደም ሲል አድማጮች አንድ ግድፈት ነው ወይም በተለይ ከኔ ጉድለት ይሆን
አልመሰለኝም፣
ሶሎሞን አባተ ያቀረበው ኤርትራ ውስጥ ለውጥ እንዲመጣ እንፈልጋለን ያሉ ኤርትራውያን ያደረጉት ጄኔቫ ሰልፍ ላይ በፕሮግራሙ መጨረሻ አንድ ማስተካከል መጨመር የነበረብን ነገር ነበረ፣ አልጻፍኳትም። ቀደም ሲል እንዳልኑ ባስተላለፍነው የጄኔቫ ኤርትራውያን ሰልፍ ዘገባ ላይ ለኤርትራውያኑ ጥያቄ ምላሽ ካላቸው ለመጠየቅ ሶሎሞን ኒውዮርክ ወደሚገኘው ወደ ተባበሩት መንግስታት ድርጅት የኤርትራ ቋሚ ሚስዮን ደውሎ ነበር። ምላሽ የሚሰጡትን ባለስልጣን ለጊዜው ማግኘት አለመቻሉን ገልጦልናል። ይሁንና መልእክት የተተወላቸው በመሆኑ በመለሱልን ጊዜ ምላሹን ይዘን እንደምንቀርብ ለአድማጭ ለማስታወቅ ነው። ፕሮግራሙ እንዳለቀ ይሄን ብንናገር መልካም ነበር። ይቅርታ፣ ይሄንን ለማሳወቅ ያህል።
ይኸው አሁን አሳወቅን።
ወደሚቀጥለው ትሄጃለሽ።
ቀጥሎ አንድ ውይይት አለን። የኢትዮጵያ የፖለቲካ ፓርቲዎች ለተሻለ ሀገር ግንባታ መከፋፈልን በመተው አንድነታቸውን እንዲያጠናክሩ ጥሪ ቀርቧል። ይህ የተባለው ኦሮሚያ ሚዲያ ኔትወርክ ባለፈው እሁድ አዲስ አበባ ሂልተን ሆቴል የተጀመረውን ለውጥ ለማስቀጠል የፖለቲካ ድርጅቶች ሚና በሚል ርዕስ በተዘጋጀ የውይይት መድረክ ላይ ነው። ሙክታር ጀማል ውይይቱን ተከታትሎ ተከታዩን ልኳል።
ኦሮሚያ ሚዲያ ኔትወርክ በአዲስ አበባ ሄልተን ሆቴል ያዘጋጀው የፖለቲካ ፓርቲዎች የውይይት መድረክ በኢትዮጵያ ውስጥ የተጀመረውን የለውጥ ሂደት በማስቀጠል ላይ የፖለቲካ ፓርቲዎች ሚና ምን ይመስላል በሚል ነው። በውይይት መድረኩ ላይ ከ30 በላይ ሀገራዊ እና ክልላዊ ፓርቲዎች የተሳተፉበት ሲሆን ፓርቲዎቹ አማራጭ ሀሳብን ይዞ በመምጣት የተሻለ የሀገሪቷን ዲሞክራሲ በማጎልበት ላይ ያላቸውን ፕሮግራም እንዲገልጹ ተጋብዘዋል። የውይይት መድረኩን በተመለከተ ኦሮሚያ ሚዲያ ኔትወርክ ይህንን ያዘጋጀው ሚዲያው የኦሮሞ ድምፅ የመሆን አላማን አንግቦ የተነሳ ቢሆንም ኦሮሞ ለብቻው ለምቶ የትም ሊደርስ ስለማይችል የጋራ የተሻለ ሀገር ለመገንባት ሁሉንም አሳታፊ መሆን እንዳለበት ነው የኦሮሚያ ሚዲያ ኔትወርክ ዳይሬክተርና የፖለቲካ ተንታኙ ጀዋር መሐመድ ለጉባኤው የገለጹት።
ምርጫዋን ነው እንደው ቅርጫ ይችን ሀገር ቅርጫ እንደምታደርጉት እንኳን እንዴት አትስማሙም? እንዴት እስካሁን ትቆያላችሁ? ስርዓቱ ላይ ጫና አድርጉ። ተቃዋሚዎች እራት ብቻ ተጋብዛችሁ ፎቶ ተነስታችሁ አትውጡ። ፕሬየር ተገባም እና እኛ በበኩላችን እኔ ቃል የምገባው ሁሉም ኦኤምኤን አንዋሻችሁም። ኦኤምኤን የኦሮሚያ ኦሮሞ ህዝብ ድምፅ ነው። ነገር ግን የኦሮሞ ህዝብ ድምጽ እየጮኸ የሌላው ህዝብ ድምጽ ከተዘጋ ብቻውን እንደማቀራራት ነው። እኔ ብቻዬን ጫካው ሲጀ በዛፍን ሰው ካልሰማኝ ኢትስ ዩዝለስ። የኦሮሞ ህዝብ መብት ተከብሮ የሌላው ህዝብ መብት ካልተከበረ ውሸት ነው፣ መብት የለም። የኦሮሚያ እየለማች ሌላው ክልል ሊደማ አይችልም ፈጽሞ። ኦሮሚያ ብቻውን ልትለማ አትችልም። ስለዚህ ኦኤምኤን ሲሪየስ የሆነ ስትራቴጂክ ዲሲዥን አድርገናል። ይህም ወደ መሀከል በመምጣት ሚዲየም ግራውንድ በመያዝ የኦሮሞንም የኢትዮጵያንም ህዝብ በሚጠቅም መልኩ ሁሉንም ሀሳቦች የሚያሳትፍ መድረኮችን፣ ፕሮግራሞችን፣ ፓናሎችን የማዘጋጀት ስራ ለመስራት በዚህ ላይ ተወያይተናል። ይሄንንም ደግሞ
በፓርቲዎች ሀሳብ መግለጫ ሰዓት ላይ ሀሳባቸውን ከሰጡት ውስጥ የኦነግ ዋና ጸሐፊ የሆኑት አቶ አሚን ጁንዲ ለውጡ የሁላችንም እንደመሆኑ የመጠበቅ ግዴታ አለብን ሲሉ ነው የተናገሩት።
በእኛ በድርጅታችን አመለካከት ይህ የመጣው ለውጥ የሁላችንም የቄሮዎች፣ የፋኖች፣ የፖለቲካ ድርጅቶች የሀገር ውስጥ ከውጭ ከወጡም በኢህአዴግ ውስጥም ራሳቸው ካሉት የውስጥ አርበኞች የመጣ ለውጥ ስለሆነ የሁላችንም ለውጥ ስለሆነ ሁላችንም በአንድ ቋንቋ እንድንደግፈው ያስፈልጋል። በአይኔ ይሄ ለውጥ እንዲቀጥል ደግሞ በህዝቦች መካከል በብሔሮች መካከል ያለውን ሰላም መፈቃቀርን በከፍተኛ ሁኔታ እንዲቀጥል ማድረግ የሁላችንም የፓርቲዎች ኃላፊነት ነው። ዛሬ ይህንን ለውጥ ለመቀልበስ የሚመክሩትም ኃይሎች የሚጠቀሙበት መሳሪያ ይሄ መሆኑን ተረድተን የፖለቲካ ድርጅቶች ይሄ ጉዳይ እንዳይቀጥልና የጀመርነው የለውጥ መንገድ እንዲቀጥል እንድንታገል እጠይቃለሁ።
የኢትዮጵያ ዲሞክራሲያዊ ፓርቲ ፕሬዚዳንት ዶክተር ጫኔ ከበደም ቢሆኑ ኦኤምኤን ያዘጋጀው በጣም አወያይና በወሳኝ ጊዜ ወሳኝ ርዕስን ያነሳ መሆኑን አንስተው በሀሳቡ ድጋፋቸውን በመስጠት ከጎን እንደሚቆሙ ነው የተናገሩት።
ምናልባት የፖለቲካ ፓርቲዎች ከዚህ ብዙሃን መገናኛ ጋር የሚኖረው ግንኙነት ከምንም በላይ እጅና ጓንት ሆነው የዲሞክራሲ ስርዓት ግንባታውን ለማሳደግ ትልቅ አስተዋጽኦ ሊያደርግ የሚገባ ተቋም ይሆናል ብዬ አስባለሁ። ከዚህ አንጻር ያለው ሁኔታ የለውጡ ሂደት አጠቃላይ የመገናኛ ብዙሃንን እንቅስቃሴ ሂደት ክፍት ያደረገበት ሂደት ነው ያለው። ከዚህ በኋላ ፕሮፌሽናል የሆነ አሰራር እንዲኖር በእኛ በኩል ፍላጎት አለን። የጋዜጠኝነት ስነ ምግባርም ከዚህ አንጻር መታየት እንዳለበት ግምት ውስጥ እናስገባለን እና ይህንን መሰረት አድርጎ ኦኤምኤን ከሰራ ፓርቲያችን አብሮ ድጋፉን እየሰጠ የሚሰራ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ።
ባለፉት 27 ዓመት የፖለቲካ ምህዳሩ መጥበብን አስመልክቶ ፖለቲከኞቹም ሆኑ ዜጎቹ ከፍተኛ ውጣ ወረድን ሲያስተናግዱ መቆየታቸውን የጠቀሱት የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ የ27 ዓመቱ ስቃይና ሰቆቃ ለበጎ መሆኑንም አንስተዋል።
መሆን ካልቀረ የ27ቱ ዓመት ግፍና በደል በምድራችን ላይ በህዝባችን ላይ መብዛቱና መጠናከሩ ካልቀረ እንኳንም ሆነ ይላለሁኝ። ምክንያት ይህንን የኦኤምኤን መፈጠር ከዚህ ጋር የተያዘ በመሆኑና ዛሬ ለተነሳው ከሀገር ውጭ ሆኖ በስደት ምድር አቋሎ ምነት አስቸጋሪ እንደሆነ የህዝባችን ድምጽ ይዞ ለመነሳት
በተለይ ከታዳሚዎቹ የፖለቲካ ፓርቲዎች መከፋፈልና ለስም ተደራጅቶ ምንም ውጤት አለማስመዝገብን በተመለከተ ከፍተኛ ትችት ተነስቷል። ይህንን በተመለከተ ፓርቲዎችም ቢሆኑ የራሳቸውን ችግር መልሰን ማየት አለብን ብለው ያነሱ ሲሆን የኦነግ ዋና ጸሐፊ አቶ አሚን ጁንዲም ማን ምን እንደሆነ የኢትዮጵያ ህዝብ ጠንቅቆ ያውቃል፣ ፓርቲዎች ስም ብቻ ይዘን ከመቀጠል ራሳችንን እንቀይር ብለዋል።
በኢትዮጵያዊነት ስም የፓርቲ ስም ይዘን በውስጡ የተሰገሰግነው ግን እነማንን ብለን ራሳችንን ስንጠይቅ ጥያቄው ራሱ መልሳት ይሄ ነው። እንግዲህ እስካሁን ድረስ 27 ዓመት ለኢህአደግ ሰክሰስ ሰበብ የሆነው ይሄ መሆኑን መረዳት መቻል አለብን። ይሄንን ካልሰበርን፣ ይሄንን ካላሸነፍን በየአራት ዓመቱ የፓርቲ ስም እየያዝን ግማሾቻችን በኢህአደግ ፈንድ እየተደረግን ግማሾቻችን ደግሞ እርስ በርስ በምንፈጥረው ትናንሽ ችግሮች እኔ ሊቀመንበር ካልሆንክ አንተ ጸሐፊ ካልሆንክ በሚለው እየተገነጣጠል ፓርቲን እየወለድን እያረባን ይህንን ህዝብ ስንመጣ በየአራት ዓመቱ የፓርቲ አባል እየተባል ደሞዝ እየተቀበልን የምንቀጥል ከሆነ ዘ ሴም ቲንግ እኛም ላይ ቄሮችና ፋኖች ትግል መቀጠል አለባቸው ባይ ነኝ ነው።
አሁን በሀገሪቱ ውስጥ እየታየ ያለ ለውጥን በተመለከተ ለውጡ በአብዛኛው የኢትዮጵያ አካባቢዎች እየታየ የሆነ ቢሆንም ትግራይ ክልልን በተመለከተ ለውጡ አለ ማለት አይቻልም ያሉት የአረና ትግራይ ምክትል ሊቀመንበር አቶ ጎይቶም ጸጋዬ መደመርን በተመለከተ ኢትዮጵያውያን በዶክተር አብይ ሀሳብና አሳሰብ ላይ እየተደመሩ ሲሆን መደመር በትግራይ ክልል ግን በህወሓት ሀሳብ ላይ መደመር ሆኖ በአስገዳጅነት እየተፈጸመ መሆኑን ገልጸዋል። ሌሎች ለውጦችንም በተመለከተ በክልሉ የሚታዩ ነገሮች እምብዛም አይደሉም ሲሉ ነው አቶ ጎይቶም የገለጹት።
በሰላማዊ መንገድ መታገል ባለመቻላችን ነው ሁሌ የውድቀት ባለቤት ሆነን የኖርነው ማለት ነው። ረዥም ጊዜ ነው። እኛ ታላቅ ነበር የምንልበት ጊዜ ከ3000 ዓመት በፊት ነው የምናወራው። ስለዚህ ይሄንን የምንል ከሆነ ለረዥም ጊዜ በመጠፋፋት ሊኖር ነው ማለት ነው። ስለዚህ ይህንን አቅጣጫ ሊቀይር የሚችል ይዘው በመምጣታቸው በጣም ደስተኛ ነኝ። ግን ደግሞ እንደ ትግራዋይ ደግሞ እዛ ያሉ ነገሮችን ብታዩ ምንም በጣም አሳዛኝ ነገር ነው። በዚህ በቅርቡ ራሱ በገጀራ በፋስ በምናምን እየተመቱ ያሉ አባሎቻችን አሉ። በዚህ ሰዓት አሁን ይህንን ነገር ይደረጋል። በሌላው ቦታ ምንድነው እየተደረገ ያለው ሌላ ነው። በሌላው ቦታ እንዲያውም ነፃነት አግኝቶ ወደ ህገ ወጥነት ገብቶ ነው አንዳንድ እንቅፋቶች እየፈጠረ ያለው። እኛ ጋር እንደዛ አይደለም። ህገ ወጥነት አለ፣ አዎ። ነፃነት የለም፣ አዎ። ግን ህገ ወጥነቱ አሁንም መንግስት የሚፈጽመው ህገወጥነት ነው።
ለውጡ ጥንቃቄ ያሻዋል። አብዛኛዎቹ በደንብ መታየት ያለባቸው ጉዳዮችም አሉ ብለው ያስጠነቀቁት የኦፊኮ ምክትል ሊቀመንበር አቶ ገብሩ ገብረ ማርያም ድርጅታቸው ለለውጡ አድናቆት እንዳለውና በጥንቃቄ እንደሚያግዝም ነው የገለጹት።
የኦሮሞ ፌዴራሊስት ኮንግረስ የመድረክ አባል ድርጅት የሆነው የኦሮሞ ፌዴራሊስት ኮንግረስ ፈረንጆቹ እንደሚሉት ይህን ለውጥ ኮሼስ ኦፕቲሚዝም ጥንቃቄ በተሞላበት ሁኔታ ይከታተላል፣ ያግዛል። ለመጡት ለውጡን ላመጡት የኢህአዴግ አባላት በተለይም ለቲም ለማ ውለታችሁን የኢትዮጵያ ሕዝብና እግዚአብሔር ይመልስ እያል የተጀመረውን ለውጥ ለማስቀጠል እኛ መሬት ላይ ያለውን እውነታ ኦብጀክቲቭ ሪያሊቲ በውል እየተገነዘብን የሚከድበትንም መንገድ መጥረግ የምንችለውን ለውጡን ከሚደግፉት ጋር እየጠረግን የሚቃወሙትን እየታገልን መቀጠል እንፈልጋለን።
ፓርቲዎቹ ሐሳባቸውን ካንጸባረቁ በኋላ ከመድረኩ ከፍተኛ የተቃውሞና የድጋፍ ሐሳቦች ተንጸባርቀዋል። በተለይ የፓርቲዎቹ መከፋፈል ከጋራ ዓላማ ይልቅ አንዱ አንደኛው ላይ የመስራትና የመበታተን ጉዳይን በተመለከተ ታዳሚዎቹ ለፓርቲዎች እየሰላ ትችት አቅርበዋል። በተለይ አንድ ሆኑ አትበታተኑ፣ ለሀገር በጋራ ጉዳይ ላይ ስሩ የሚለው ሐሳብ ጎልቶት
ማን ምን እንደሆነ ይታወቃል። የኢትዮጵያ ሕዝብ ያውቃል። የማን ጉዳይ አስፈጻሚ ማን እንደሆነ ይታወቃል። የኢትዮጵያ ሕዝብ ራሱ ወንፊት ማለት መጥፎውን ከጥሩ የሚለይ ነው። ማንም ሊመክረው አይገባም። የኢትዮጵያ ሕዝብ እነማን በኢትዮጵያ ሕዝብ ላይ ሲቀልዱ እንደነበረም ይታወቃል። ስለዚህ እኔ አሁን የምናገረው ነገር ምንድን ነው? በእግዚአብሔር ስም ነው የምላችሁ፣ የምለምናችሁ። ህዝብ የሚፈልገውን አይታችኋል፣ ታውቃላችሁ። ህዝብ አንድነት ነው የሚፈልገው። መለያየትን አይፈልግም። ጎጠኛ አካሄድን አይፈልግም። ፕሬዚዳንት ነኝ፣ ሊቀመንበር ነኝ፣ ጸሐፊ ነኝ የሚለውን አስተሳሰብ ቅርጫት ውስጥ ጥለን በአንድነት የምንሰባሰብበትን አካሄድ እንፍጠር። ያለበለዛ ጥፋቱን አይተነዋል።
እንደ ጫጩት ተፈልፍሎ በኢትዮጵያ ህዝብ ላይ ህዝቡን ለማተራመስ ሆን ተብሎ የተፈጠሩ ፓርቲዎች ናቸው። እኛ እነዚህን አንቀበልም። የኢትዮጵያ ህዝብም ያውቃቸዋል።
እንደ አይምሮ ሰው እግዚአብሔር አይምሮ ሰጥቶናል። እንደ ሰው እናስብ። ህዝብ አንድነት እየፈለገ እናንተ ሚጢጢ ፓርቲ ሶስት አራት ሰዎች ከኋላችሁ ኖሮ እንደ ፓርቲ መታችሁ መጮህ አይደለም። በቃ በአንድነት ነው መሄድ ያለባችሁ። የምንፈልገው አንድነት ነው። ኦሮሞ፣ አማራ፣ ጉራጌ ሁሉም በአንድነት።
በተለይ በሀገር ውስጥ ለረጅም ዓመታት የቆዩ ፓርቲዎች እስካሁን የተሻለ ውጤት አለማስመዝገባቸው ከመድረክ ታዳሚዎች ከፍተኛ ቁጣንና ትችትን የቀሰቀሰ ሲሆን ፓርቲዎቹ አዲስ አመራር ከውስጣቸው ማውጣት አለመቻልና ይህ ነው የተባለ ለውጥና የአባል ቁጥር አለማስመዝገባቸው ለወደፊት ለውጥም አመርቂ ውጤትና ተስፋን ያስመጣል ተብሎ የማይታሰብና ለኢትዮጵያ ፖለቲካ መፍትሄ እንዲሰጡም ተጠይቀዋል።
ጽም ለነበረው በደልና ጭቆና መሳሪያ ከመሆን አልፎ የጭቆና ፈረስ ሆናችሁ የነበራችሁ፣ ጠንካራ ፓርቲ ለማፍረስ ስትሰሩ የነበራችሁ፣ ቅንጅትን ያፈረሳችሁ፣ አንድነትን ያፈረሳችሁ፣ ፓርቲ በጎሳ በእንትን እየሸነሸናችሁ ኢህአዴግ መጠቀሚያ የነበራችሁ ሰዎች ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ፋይዳ ያለው አስተዋጽኦ ማበርከት ስለማትችሉ እባካችሁ መድረኩ ልቀቁትና ለአዲስ ትውልድ ክፍት አድርጉለት። እናቃለን ሁላችንም። ከዚህ በኋላ ለውጥ እናመጣለን ብላችሁ ያንን መጥፎ ኢሜጅ እሱን ለመቅረፍ አትታገሉ። ይሄ ሊሆን አይችልም። አዲስ አምልክ ኢህአዴግ ተገዶ እንደተቀየረው ኢህአዴግ ተገዶ አዲስ አመራር ወደፊት እንዳመጣው ገብታችሁ የጣላችኋቸውን ዘመዶቻችሁን አስወጥታችሁ ብቃትና ግንዛቤው በቂ እውቀት ያላቸውን ሰዎች ወደ አመራርነት አምጡ። እስከ ዛሬ ላበረከታችሁት አስተዋጽኦ እናመሰግናለን።
በመቋጫ ሐሳብ ላይ ንግግር ያደረጉት የኦኤምኤን ዳይሬክተር አቶ ጀዋር መሐመድ በአሁን ጊዜ ንቃተ ህሊናው በከፍተኛ ደረጃ የደረሰ ትውልድ ማፍራታችን ለዚች ሀገር ትልቅ ተስፋ መሆኑን ገልጸው በዚህ መጠን ራሳቸውን ማደራጀት እንዳለባቸውም አስጠንቅቀዋል። ፓርቲዎቹ አቅማቸውን አጎልብተው ኢህአዴግን መገዳደር እንዲችሉ ማድረግና ሌሎቹ የማህበረሰቡ አካላትም የራሳቸውን ድጋፍ እንዲያደርጉም ነው አቶ ጀዋር የተናገሩት። ይህንን ለማድረግ ግን ለሁሉም የመድረክ እድል በመክፈት የኢትዮጵያ ህዝብ ምርጫውን እንዲወስን ማድረጉ ወሳኝ መሆኑንም ተናግረዋል።
አንድ ነገር በጣም እያኮራኛል አለ ኢትዮጵያ ውስጥ ቫይብራንት
የሆነ ክሪቲካል ማስ ተፈጥሯል። እዚሁ ዛሬ መሰማቸው ጥያቄዎች ከፌስቡክ ብሎገሮቹ ከድሬዳዋ አዋሳ ከባህር ዳር የመጡት ልጆች የምታደርጉት ነገር የህዝባችን ንቃተ ህሊና ክሪቲካል ማሱ ሶሊድ እየሆነ እንደመጣ ነው። የሚመጡት ጥያቄዎች በጣም ቫሊድ የሆኑ ጠንካራ የሆኑ ጥያቄዎች ሐሳቦች እየሆኑ እንደመጡ ነው ማየው። ኦብዘርቬሽን በየቦታም እያየው ያለው ነገር ይሄ ነው። እንግዲህ ለፖለቲካል ፓርቲዎች ብቻ ሳይሆን እናንተም ቻሌንጅ እንደተደረጉበት መድረክ በቅርብ እናዘጋጃለን። ጣፍጫ እየቀሰረን መሄድ ያው አምስት እና አንዷ ስቀሰር አራት ወደ ራስ የሚመጣ ስለሆነ ለእናንተም ማዘጋጀት አለብን። እንደ ወይምንም እንደ ሌላ ሚዲያም ለምሁራን ለአክቲቪስቶች እያዘጋጀን የኛ ሚናስ ምንድነው መሆን ያለበት? አሁን ስርዓት ገፍተን ጥለናል። ስርዓት መገንባት ላይ ደግሞ ያለብንን ኃላፊነት እንደ አክቲቪስት በምን መልኩ ነው መሄድ ያለብን? እንደ ምሁራን እውቀት የማመንጨት ስራን ያንን እውቀት ደግሞ ለህዝብ ሊሆን በሚችል መልኩ በግብአትነት በማዘጋጀት ደረጃ ምን በማድረግ የሚችለውን የሚለውን እናቀርባለን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብር ኢትዮጵያ በጋዜጦች አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነጻ እንደሚሆን ጠቅላይ ሚኒስትር አብይ አስታወቁ። በኤርትራ ጦርነቱ ያበቃ ቢሆንም ከባድ ሁኔታ የሚጠብቃት አሁን መሆኑ ተገለጸ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት በዘገበው መሰረት ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነጻ እንደሚሆንና በአገሪቱ በተደረገው የፖለቲካ የኢኮኖሚና የዲፕሎማሲ ለውጥ ምክንያት የምርጫው ጊዜ እንዲዘገይ አይደረግም ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ባደረጉት የመጀመሪያ ጋዜጣዊ ጉባኤ የዓለም ባንክ የኢትዮጵያን በጀት ለመርዳት 1 ቢሊዮን ዶላር እንደሚያቀርብ መግለጻቸውን፣ ይህም በአገሪቱ በመካሄድ ላይ ካለው ለውጥ ጋር የተያያዘ መሆኑን ማስገንዘባቸውን ሮይተርስ የዜና አገልግሎት አውስቷል።
ምኞቴ ዲሞክራሲያዊ ምርጫ እንዲካሄድ ነው። እንደዛ ካልሆነ በስተቀር በምርጫ ውክልና ያላገኘ ማንኛውም ባለስልጣን ምን አይነት ህጋዊነት ይኖረዋል ሲሉ ዶክተር አብይ መናገራቸውን ዘገባው አክለዋል። የዓለም ባንክና ሌሎች ለጋሽ ተቋማት ከ13 ዓመታት በፊት ከተካሄደው ምርጫ በኋላ ለባጀት ድጎማ የሚያቀርቡትን ገንዘብ ማቆማቸውን፣ ተቃዋሚዎች የድምፅ ውጤት ተጭበርብረዋል በማለት እንደተቃወሙት፣ ሁኔታው ባስከተለው ግጭት 200 የሚሆኑ ሰዎች መገደላቸውን የሮይተርስ ዘገባ ጠቁሟል።
በስልጣን ላይ ያለው የጥምረት ኃይል ተቃውሞን ያፍናል በሚል ሲከሰስ ነበር። ገዢው ድርጅት ግን ሲያስተባብል ቆይቷል። ዶክተር አብይ ስልጣን ላይ ከወጡበት ጊዜ አንስቶ ግን ባለፈው ጊዜ ተፈጸሙ ስለሚሏቸው በደሎች በግልጽ ተናግረዋል። አንዳንድ የፖለቲካ ተቃዋሚዎች ግን የኢትዮጵያ ሕዝቦች ዲሞክራሲያዊ ግንባር ስልጣን ላይ እስካለ ጊዜ ድረስ ተደረገ በሚባለው ለውጥ ላይ ጥርጣሬ አላቸው ይላል የሮይተርስ ዘገባ። የቀድሞ ጠቅላይ ሚኒስትር ከስልጣን እንዲወርዱ ያስገደደው በከፊልም ቢሆን ከፍተኛ የሥራ አጥነት ድል በገጠማቸው ወጣቶች ተቃውሞ ምክንያት ነው።
የኢትዮጵያ ኢኮኖሚ ከአፍሪቃ በፍጥነት ከሚያድጉት አንዱ ቢሆንም ኢትዮጵያ ወደ ውጭ የምትልካቸው የጨርቃጨርቅና የእርሻ ምርቶች በመንገዳገድ ላይ ስለሚገኙ ኢትዮጵያ ወደ ሀገር ለምታስገባቸው ዕቃዎች ለመክፈል የሚያስችላት በቂ ዶላር ለማስገኘት አልቻሉም ይላል ሮይተርስ የዜና አገልግሎት ያወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው ቅዳሜ ባደረጉት ጋዜጣው ጉባኤ ብዙ ቡድኖች የውጭ ምንዛሪን ደብቀው በመያዝ የኢኮኖሚ አሻጥር ሰርተዋል ማለታቸውን ዘገባው ጠቅሷል። መንግስት፣ ቴሌኮም የሚገኝባቸው በርካታ የመንግስት ይዞታ የሆኑ ኩባንያዎች በከፊል ወደ ግል ይዞታ እንደሚዞሩ የገለጸ ቢሆንም በምን መልክና ፍጥነት እንደሚደረግ እስካሁን ባለው ጊዜ አለመግለጹን የሮይተርስ የዜና አገልግሎት ዘግቧል።
ብሉምበርግ የዜና አገልግሎት ደግሞ በኢትዮጵያና በኤርትራ መካከል የሰላም ስምምነት መደረጉ መልካም ሆኖ ሳለ ለኤርትራ ከባዱ ሁኔታ አሁን ነው ይላል። ለአስርት ዓመታት ያህል ግጭትና ውጥረት ሰፍኖ ከቆየ በኋላ ከ25 ዓመታት በፊት ከኢትዮጵያ ከተገነጠለች ወዲህ ሰላም ያገኘችው ለአምስት ዓመታት ያህል ብቻ ነበር። ሁለቱም አገሮች ከ18 እና ከ20 ዓመታት በፊት ጦርነት ካካሄዱበት ጊዜ አንስቶ ኤርትራ ተቃውሞን በማፈን በብሔራዊ አገልግሎት ላይ ገደብ የለሽ ውሳኔ ደነገገች። በዚህ ምክንያትም በአስር ሺዎች የሚቆጠሩ ኤርትራውያን ወደ ጎረቤት አገሮችና ወደ አውሮፓ ተሰደዱ ካለ በኋላ የብሉምበርግ ዘገባ ከፍተኛ የኤርትራ ባለሥልጣን ሕዝባችንን የሚያሳትፍ ሁኔታ መፍጠር አለብን ማለታቸውን ጠቁመዋል።
ሕዝባችን በሀገሪቱ ፖለቲካ የሚሳተፍበትና በሀገሪቱ አካሄድና በመንግስታዊ አመራር ውስጥ ድምፅ እንዲኖረው የሚያስችል ሁኔታ መፍጠር እንፈልጋለን ሲሉ አቶ የማነ ገብረአብ አስመራ በተደረገው ቃለ መጠይቅ መናገራቸውን ገዢው ፓርቲ ህዝቡ በሀገሪቱ አስተዳደር ሊሳተፍ የሚችልበት የፖለቲካ አወቃቀር መድረክና ውይይቶች የሚኖርበት ሁኔታ ለመፍጠር እየሰራ ነው ማለታቸውን፣ ሆኖም በዝርዝር ሳይገልጹና መቼ እንደሚሆን ሳይናገሩ ማለፋቸውን ብሉምበርግ ዜና አገልግሎት ላይ የወጣው ዘገባ ጠቅሷል።
በብሔራዊ የልማት ሚኒስቴር መሰረት በ3.2 ሚሊዮን የሚገመት ህዝብ ያላት ኤርትራ በተግባር ላይ የዋለ ህገ መንግስት ስለሌላት፣ ነጻ ፕሬስና ነጻ ህዝባዊ ማህበራት የሌላት ሀገር በመሆኗ የለውጡ ሂደት አዝጋሚ ሊሆን ይችላል ይላል ዘገባው። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ቡድኖች የሰብአዊ መብት አያያዟን ክፉኛ ይነቅፋሉ ሲልም ዘገባው አክሏል። የኤርትራ መንግስት ከሶስት ዓመታት በፊት ቪየና በተደረገው የአገር ግንባታ ውይይት ላይ አካታች ስላሉት አሳታፊ ሂደት ተናግረው ነበር። ፕሬዚደንት ኢሳያስ ደግሞ አዲስ ህገ መንግስት እየረቀቀ መሆኑን ከአራት ዓመታት በፊት ተናግረው ነበር።
በሜዲትራኒያን ባህር በኩል አውሮፓ ለመግባት ህይወታቸውን ለአደጋ አጋልጠው ከሚሰደዱ ሰዎች ብዛት ኤርትራ አራተኛውን ቦታ መያዟን የተባበሩት መንግስታት ድርጅት ከሶስት ዓመታት በፊት ጠቅሶ እንደነበረ፣ የኤርትራ መንግስት የሚሰደዱት የኢኮኖሚ ፍልሰተኞች ናቸው እንደሚል ብሉምበርግ የዜና አገልግሎት ጠቁሟል። ኤርትራ ውስጥ የሚያገኙት ክፍያ በግምት በወር ከ120 እስከ 270 ዶላር ብቻ መሆኑን ዘገባው አክሏል። ኤርትራ ሶማሊያ ያሉትን እስላማዊ ጽንፈኞችን ትደግፋለች በሚል ለ9 ዓመታት ያህል የተባበሩት መንግስታት ድርጅት ማዕቀብ ተጥሎባት ቆይታለች። ኤርትራ ግን የፖለቲካ ዓላማ ያለው ነው በማለት ማስተባበሉ አልቀረም። የኢትዮጵያ መንግስት ታዲያ በቅርቡ ማዕቀቡ እንዲነሳላት ጠይቋል ሲል የብሉምበርግ ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እናመሰግናለን አዳነችን። ፕሮግራማችንም ቆንጅት በዚሁ እየተጠቃለለ ይመስለኛል።
አዎ፣ ያለቀ ነው። ፕሮዲሰሯ ብርሃን አንድ ሙዚቃ አሰምተን እንሰናበታለን ብላለች። አድማጮቻችንም በዚሁ እንሰናበታቸው።
የማን ሙዚቃ?
የአሬታ ፍራንክሊን። የአሁኑ ደግሞ ፍሪዌይ ኦፍ ላቭ የተባለውን እስቲ እናደምጥላል።
ድንቅ ነው። አድማጮች፣ ፕሮግራማችንም በዚሁ ተጠቃልሏል። ያስተናገድናቸው አዲሱ አበበና
ቆንጂት ታየነን። እስከ ትግርኛ ቋንቋ ስርጭት ድረስ በዚህ ሙዚቃ እንሸኛችኋለን። በእኛ በኩል ደህና ደሩ።
ደህና ደሩ።
ነገ በተለመደው ነገ ቅዳሜ ነው በተለመደው ሰዓት እንገናኛለን። Whatever you mind, yeah.